ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በተቻለ ፍጥነት ቀሪ ስራዎቹን በአጭር ጊዜ በማጠናቀቅ አጠቃላይ ስራውንና ፋይናንሻል ሪፖርቱን እና ንብረቱን ኦዲት በማስደረግ ለኢትዮጵያ ሕዝብና መንግስት መረጃ መስጠትና ሪፖርት ማቅረብ አለብን ተብሎ በልዩ አቅጣጫ ተቀምጧል።
የአዲስ አበባ የሰራተኛና ማህበራዊ ኑሮ ኃላፊ አቶ ኤፍሬም ግዛቸው ናቸው።
ስንወጣ ውሃ አለው መብራት አለው የተባለ እንደገባን መብራት በስንት መከራ ነው እኔ ተጨቃጭቄ መብራት የገባ ገብተን በሶስት ሳምንታችን ነው በወራችን ነው ድጋሚ መብራት የገባል። ውሃም እንደዛው ውሃውን ሁለት ቦኖ ነው ያለን ሁለት ቦኖ ውሃ ሽንት ቤት
ለስንት ሰው
ለመቶ ሰው
አቶ መስፍን እሱ ባለው ተጎጂ ናቸው። እርዳታው የዘገየና በቂ እንዳልሆነ ይናገራሉ። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል።
ኢትዮጵያ ውስጥ የአደጋ ጊዜ ምግብ ክምችት እየተሟጠጠ ነው ሲሉ ግብረሰናይ ድርጅቶች እያስታወቁ ነው።
በኳታርና በሌሎች የሰላጤው አገሮች መካከል የተፈጠረው ውዝግብ በሰላማዊ መንገድ መፈታቱን እንደምትደግፍ ኢትዮጵያ አስታወቀች። ኤርትራ በበኩሏ እርምጃውን ደግፋ በአካባቢው የተሟላ ሰላምና ደህንነት እንዲረጋገጥ ሊወሰዱ ከሚገቡ በርካታ እርምጃዎች አንዱ ነው ብላለች። ከመጽሔቱ ዘገባዎች ውስጥ ናቸው።
ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤና በመልክ መልኩ ተሰናድተው በሁለተኛው አጋማሽ ክፍል ጊዜ ይቀርባሉ። ጤና ይስጥልን፣ እንደምን አምሽታችኋል ክቡራትና ክቡራን አድማጮቻችን። ፕሮግራሙን የምንመራው እኔ አዳነች ፍስሐዬና
እኔም አሉላ ከበደ ከዛሬ ግንቦት 5 2009 ዓ ም ዝግጅቶቻችን ጋር ቀርበናል። አሁን ዋና ዋናውን የዓለም ዜናዎች።
የሶማሊያና ዩናይትድ ስቴትስ ወታደራዊ ኃይሎች በሶማሊያ መካከለኛው ጁባ ክልል የአልሸባብ የማሰልጠኛ ሰፈርን ደምስሰዋል። የሶማሊያ ፕሬዚደንት መሐመድ አብዱላሂ ፋርማጆ የሀገሪቱ ልዩ ኃይል በዓለም አቀፍ አጋሮች ድጋፍ ላኩ አጠገብ ባለው የአልሸባብ ማሰልጠኛ ሰፈር ላይ ጥቃት እንዲከፍቱ ትላንት ትእዛዝ ሰጥቻለሁ ሲሉ ተናግረዋል። በጥቃቱ የተደመሰሰው የማሰልጠኛው ሰፈር ዋናው የአልሸባብ እዝና የአቅርቦት ማዕከል እንደነበር ፕሬዚዳንቱ ገልጸዋል። ቡድኑ ሶማሊያ ውስጥ አዲስ ጥቃቶች ለማካሄድ ያለውን አቅም አሰናክሏል ሲሉም አስረድተዋል። የዩናይትድ ስቴትስ ወታደራዊ ኃይል በጥቃቱ መሳተፉን አረጋግጧል። አልሸባብ በቅርቡ በሀገሪቱና በአፍሪካ ህብረት ላይ የፈጸማቸውን ጥቃቶች ለሚያካትቱ ተግባሮች ምላሽ መሆኑን የዩናይትድ ስቴትስ ወታደራዊ ኃይል አስገንዝበዋል። በጥቃቱ 8 የጽንፈኛ ቡድን ተዋጊዎች እንደተገደሉ የዩናይትድ ስቴትስ ወታደራዊ ኃይል ጠቁመዋል።
የብሪታንያ የንግድ መሪዎች የብሪታንያ ከአውሮፓ ህብረት መውጣት ጋር በተያያዘ የሚያቀርቧቸውን ጥያቄዎች እያጠናከሩ መሆናቸው ተሰማ። ባለፈው ሳምንት በተካሄደው ምርጫ የጠቅላይ ሚኒስትር ቴሬዛ ሜይ ገዢው ወግ አጥባቂ ፓርቲ መዳከምና በምክር ቤቱ የነበረውን የብዙሀን ቦታ ማጣቱን መሰረት በማድረግ ነው የንግድ መሪዎቹ እርምጃውን የወሰዱት ተብሏል። የንግድ መሪዎቹ ከአውሮፓ ህብረት ጋር የሚኖረው ግንኙነት ጠቅላይ ሚኒስትሯ በፊት አቅደውት ከነበረው የቀረበ እንደሆን በሚያስችል መንገድ እንዲደራደሩ ግፊት እያደረጉ መሆናቸውም ተገልጧል። የአውሮፓ ህብረት ዋናው የንግድ አጋራችን በመሆኑ ለህብረቱ ገበያ ተደራሽነት እንዲኖረን እንፈልጋለን ይላሉ ስቴፈን ማርቲን። ለንግድ መሪዎቹ የሚሰራው ቡድን የዲሬክተሮች ተወካይ ተቋም ተወካይ ናቸው።
የአዲሱ የፈረንሳይ ፕሬዚደንት ኢማኑዌል ማክሮን ፓርቲ ፓርላማው ምርጫውን በከፍተኛ ድምፅ ማሸነፉ ተገለጸ። ማዕከላዊ ሪፑብሊክ ፓርቲ በሌሎች ሁለት ዋና ዋና የፈረንሳይ ፓርቲዎች ላይ ባገኘው ያልተጠበቀ ድል የፕሬዚደንት ማክሮን ፓርቲ አጀንዳውን በምክር ቤት ውስጥ በቀላሉ እንዲያስተላልፍ እድል ከፍተውለታል። የአሜሪካ ድምፅ ዘጋቢ ዝላቲካ ሆክ እንደዘገበችው ደግሞ ከአጠቃላዩ የድምፅ ሰጪው ቁጥር ማነስ ህዝቡ በፖለቲከኞች ላይ አመኔታ እንደሌለው የሚጠቁም ሆኖ ተገኝቷል። አዲሱ አበበ ዝርዝር ዘገባውን ያቀርባል።
በፈረንሳዩ ምርጫ ባለፈው እሁድ የወጣው ድምፅ ሰጪ ቁጥር ከአምስት ዓመታት በፊት ከነበረው ጋር ሲነጻጸር በ48% አነስተኛ ነበር። ህዝቡ በፖለቲከኞቹ ላይ እምነት አጥቷል። ዴቪድ ኩነት አንዱ ናቸው።
With all the promises that they've made and that they never hold, there are fewer and fewer.
ቀደም ሲል የተናገሩትን ወይም ቃል የገቡትን አንዱም ተግባራዊ አላደረጉም። እናም
ህዝቡ ድምጽ መስጠት ተወ። ለአዲሱ ፕሬዝዳንትም ሆነ ለአዳዲሶቹ የፓርላማ ተወዳዳሪዎች እድል መስጠት ግን ያስፈልጋል የሚሉም አሉ። ፍራንሷ ፑሌ
What's at stake is important. We've never seen anything like this.
በተጨባጭ ያለው ሁኔታ ነው ወሳኙ። ከዚህ ቀደም እንደነዚህ ያሉ አይተናቸውና ሰምተናቸው የማናውቃቸው ወደ ፓርላማ ለመግባትም የተወዳደሩ አዳዲስ እጩዎች ገጥመውን አያውቁም። አይታወቅም ማለት ነው አዲስ ነገር ያመጡ ይሆናል።
ማክሮን ያሸነፉት የህዝቡን የልብ ትርታ እናድምጥ በሚል ምህር ስለተወዳደሩ ነው። ፖለቲካውን በሌላ ፖለቲካ سنቀይር የምንቀይረው ፖለቲካ ለፈረንሳይ ህዝብ በሚጥም በሚስማማ ሁኔታ ሊሆን ይገባል ነበር መርሃቸው። በፈረንሳይ ብሔራዊ ምክር ቤት ላሉ 577 ተመቀመጫዎች ወደ 8000 እጩዎች ናቸው ውድድር ውስጥ የገቡት። ወሳኙ ሁለተኛው ዙር ምርጫ በሚቀጥለው እሁድ ይካሄዳል።
ሩሲያ ላይ ዛሬ የተቃውሞ ሰልፍ ከመካሄዱ አስቀድሞ የተቃዋሚዎቹ መሪ አሌክሴይ ናቫሊንና በርካታ ደጋፊዎቻቸው በፖሊስ መታሰራቸው ተገለጠ። ሰልፉ የተካሄደው ሙስናን በመቃወም ሲሆን በፕሬዚዳንት ቭላድሚር ፑቲንና በደጋፊዎቻቸው ላይ ተነጣጠረ ነው ተብሏል። በመጪው ዓመት ፕሬዚዳንት ፑቲንን ለማሸነፍ ለፕሬዚዳንትነት የሚወዳደሩ ወይም እንደሚወዳደሩ የገለጹት ተቃዋሚ ሞስኮ በሚገኘው መኖሪያ ቤታቸው ውጪ የታሰሩት ሴንት ፒተርስበርግ እና በሌሎች ከተሞች የተቃውሞ ሰልፎች በተጨማሪ ከመካሄዳቸው በፊት ነው። የዋይት ሀውስ ቤተ መንግስት ቃል አቀባይ የዩናይትድ ስቴትስ እስራቱን ታወግዛለች ብለዋል። ሰላማዊ ተቃዋሚዎችን የሰብአዊ መብት ተሟጋቾችንና ጋዜጠኞችን ማሰር ዲሞክራሲያዊ እሴቶችን መንፈግ ነው ያሉት ዩናይትድ ስቴትስ ሁኔታውን ተከታትላ የሩሲያ መንግስት ሰላማዊ ተቃውሞ ያካሄዱትን ሁሉ አሁኑኑ እንዲፈታ ጥሪ ታደርጋለች ሲሉም የዋይት ሀውሱ ቃል አቀባይ ጥሪ አድርገዋል። ዘጋቢዎች በገለጡት መሰረት በርካታ ተቃዋሚ ሰልፈኞች ተሳስረዋል። አንድ የተቃውሞ ሰልፉን የተከታተለ መንግስታዊ ያልሆነ ድርጅት ሞስኮ ላይ 120 ሰዎች በፒተርስበርግ ደግሞ 130 ሰዎች ታስረዋል ብለዋል። ኖሶ ቢርክስ በተባለችው የሳይቤሪያ ከተማም ከ3000 በላይ የሚሆኑ ሰልፈኞች መታሰራቸውን ድርጅቱ ተቆሟል። የተቃውሞ ሰልፉ በሞስኮ መሃል ከተማ እንዲካሄድ የሩሲያ ባለስልጣናት ፈቅደዋል።
የተወሰኑ የአረብ ሀገሮች ከቃታር ጋር የነበራቸውን ዲፕሎማሲያዊ ግንኙነት ባለፈው ሳምንት ማቋረጣቸውን መሰረት በማድረግ ሀገሪቱ ከኢኮኖሚ አንጻር ችግሩ እንደምትወጣው የቃታር የገንዘብ ሚኒስትር ገልጸዋል። አሊ ሸሪፍ አልኢማዲ ዛሬ ሲኤንቢሲ በተባለው ቴሌቪዥን ጣቢያ ሲናገሩ አንዳንድ ተግዳሮቶች አሉ፣ ይሁንና ሀገሪቱ የዘወትር ስራዋን እያከናወነች ነው ሲሉ አስገንዝበዋል። የሀገር ውስጥ ኢኮኖሚን አስመልክቶ የሚያሳስብ ነገር የለም ብለዋል። ከቃታር ጋር ግንኙነት ያቋረጡት ሀገሮች ሳውዲ አረቢያ፣ ባህሬን፣ የተባበረው የአረብ ኤሚሬቶችና ግብጽ ሲሆኑ እነሱም በንግዱ መቋረጥ ችግር እንደሚገጥማቸው ባለስልጣኑ ተናግረዋል። ብዙ ሰዎች የምንጎዳው እኛ ብቻ እንደሆነ አድርገው ያሉ፣ $1 የሚጎልብን ከሆነ እነሱም $1 ይጎልባቸዋል ብለዋል የቃታሩ የገንዘብ ሚኒስትር።
በመጨረሻም የዩናይትድ ስቴትስ ግዛት የሆነችው ፖርቶሪኮ ነዋሪዎች ትላንት የአሜሪካ ክፍለ ግዛት 51ኛው ለመሆን ወይም ላለመሆን ሲሉ አሳሪነት የሌለው ህዝበ ውሳኔ ወይም ሪፈረንደም አካሂደዋል። ወደ ግማሽ ሚሊዮን የሚጠጉ ሰዎች ሉዓላዊ አገር ለመሆን ድምጽ ሲሰጡ 7600 የሚሆኑት ደግሞ ነጻ ህብረትንና ነጻነትን መርጠዋል ተብሏል። 6700 ደግሞ በአሁኑ ግዛትነት ለመቀጠል ወስነዋል። ድምጽ ለመስጠት የወጡት ሰዎች ብዛት 23% ከነዋሪዎቹ መሆኑም ተገልጧል። የፖርቶሪኮ ግዛት አስተዳደር ፔድሮ ሮዞሌ ዋሽንግተን በሌሎች የዓለም ሀገሮች ዲሞክራሲ እንዲኖር ትሰብካለች፣ ዛሬ የአሜሪካ ግዛት የሆነችው ፖርቶሪኮ ግን ህዝብ ለሰጠ ውሳኔ ምላሽ አለመስጠት ከፍተኛ ተቃርኖ ይሆናል ብለዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ከዛሬ ሰኞ ግንቦት 5/2009 ዓ.ም ምሽት ዝግጅቶቻችን ጋር አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። በሰዓቱ የዓለም ዜና የጀመረው ፕሮግራማችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። በትግራይ ክልል የሚንቀሳቀሰው አረና ትግራይ ፓርቲ ሊቀመንበር አቶ አብርሃ ደስታ በመቀለ ከተማ ቀዳሜ ለት ድብደባና ዝርፊያ ተካሂዶባቸዋል።
ሌላ መሳፍ አጋጥሞቸው ነበር። ሰዎች ወደ ጨለማ የጎተቱ ለመውሰድ ሲሞክሩ ወጣቶች አይተው ተራርጠው ከነሱ ከወንጀል ፈጻሚዎች ጋር ተጣልተው አባረው ህይወታቸው ሊተርፍ ይችላል። ከዛም ወደ ህክምና ወሰዷቸው። በህክምና ያው እርዳታ ያው ህይወታቸው ሊተርፍ ቻለ።
የፓርቲው ቃል አቀባይ ናቸው ሁኔታውን ያስረዱት። ዝርዝሩን በመጽሔቱ ክፍለ ጊዜ ይዘናል። አሁን በቀጥታ የዕለቱን አብይ ርዕስ።
ኢትዮጵያ ውስጥ የአደጋ ጊዜ ምግብ ክምችት እየተሟጠጠ ነው ሲሉ
ቀውየት ብሎ ከሚቀርበው ዘገባዎቻችን አንዱን ነው ያሰማ ነው። በአዲስ አበባ ከተማ ልዩ ስሙ ቆሼ በተባለው ስፍራ ከጥቂት ወራት በፊት ከቆሻሻ ክምር መናድ ጋር ተያይዞ ለልፈት የተዳረጉ ዜጎች ቁጥር ከ115 እንደማይበልጥ መረጃዎች ያረጋግጣሉ ተብሏል። የከተማው አስተዳደር ይፋ ባደረገው መግለጫ ለተለያየ ጉዳቶች ተጋልጧል ያላቸውን በተጣራ መረጃ መያዙን ይናገራል። እስከ ትናንት በስቲያ ለጉዳተኞቹ የተሰበሰበው ገንዘብ ከ94 ሚሊዮን ብር በላይ መድረሱም ተገልጧል። የአደጋው መንስኤ አሁንም እየተጠና መሆኑን የተገለጠው፣ አንዳንድ የጉዳቱ ሰለባዎች ግን ቅሬታቸውን እያሰሙ ነው። መለስካቸው አመሃ ዝርዝሩን ይዟል።
ባለፈው መጋቢት ወር መጀመሪያ ላይ በአዲስ አበባ ከተማ ኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ልዩ ስሙ ቆሼ በሚባለው ስፍራ በተፈጠረው የቆሻሻ ክምር መናድ ሳቢያ የ115 ሰዎች ሕይወት ማለፉን የአዲስ አበባ ከተማ የሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ አቶ ኤፍሬም ግዛው ተናግረዋል። የተለያዩ አካላት ያልተገባ ጫና ለመፍጠር በማሰብ የሟቾቹን ቁጥር ካለተጨባጭ መረጃ በመነሳት ያጋነኑ እንደነበረና ሌሎች የተዛቡ መረጃዎችንም ሰጥተዋል ሲሉ የነቀፉት አቶ ኤፍሬም እስካሁን ባለው መረጃ ያልተገኘ አስከሬን አለ ለማለት እንደማያስደፍር ገልጸዋል።
ጠፋ ስለሌለ ነው ወይ ሌሎች የቀሩ ዜጎቻችን የለም ወይ የሚል ነው። ይሄ በፊት በሰጠነው መግለጫም ገልጸናል። አሁንም እስካሁን ባለን ተጨባጭ ማስረጃ ሰፊ ርብርብ ተደርጎ ዜጎች አሉ የሉም፣ ቀሪ ሰዎች የሚለው ሰፊ ርብርብ ተደርጎ ለማውጣት ጥረት ተደርጓል። እስካሁን ባለን መረጃ ቀሪ ሰው አለ ብለን ለመውሰድ የምንቸገርበት ሁኔታ አለ። ስለዚህ በዛ መንገድ ታሳቢ ተደርጎ መውሰድ አለበት።
አደጋው እንደተፈጠረ ልዩ ግብረ ኃይል አስተዳደሩ ማቋቋሙን ያስታወሱት አቶ ኤፍሬም ግብረ ኃይሉ የተለያዩ ስራዎችን እንዳከናወነም ዘርዝረዋል። ካከናወናቸው ተግባራት አንዱ ለጉዳተኞች የሚሆን ሀብት ማሰባሰብ እንደነበረ ጠቅሰውም በጥሬ ገንዘብ የተሰበሰበውን መጠን ይፋ አድርገዋል።
እስከ ትናንትና ሰኔ 3 ቀን 2009 ዓ.ም ድረስ በአካውንት ቁጥር 1001992 4971 አስተዳደሩ በከፈተው ግብዝ አካውንት 94,805,936.84 ብር ተሰብስቧል። ይሄ እስከ ትናንት ሰኔ 3 ድረስ የነበረውን ባንክ ስቴትመንት የሚያሳይ ነው። ይሄ የገንዘብ አሰባሰብ ስርዓት ከማንም የሰዎች ንክኪ ነፃ እንዲሆን ተደርጎ ለሕዝቡ አካውንቱ ይፋ ተደርጎ ሕዝቡና የሚመለከታቸው ለጋሽ ድርጅቶች፣ ግለሰቦች፣ ባለሀብቶች በቀጥታ ወደ አካውንቱ እንዲያስገቡ ነው የተደረገው።
ትናንት አስተዳደሩ በጠራው ጋዜጣዊ መግለጫ ላይ አቶ ኤፍሬም እንዳብራሩት ከሆነ በተለያዩ ዘዴዎችና ስርዓቶች በተጣራ መረጃ መሰረት የአደጋው ትክክለኛ ሰለባዎች የሆኑ ዜጎች ተለይተዋል። በአጠቃላይ በአባወራ ወይም በእመወራ ደረጃ ጉዳት የደረሰባቸው 283 ብቻ ናቸው። አጋጣሚውን ባልተገባ ሁኔታ ለመጠቀም ግን ጥረት ያደረጉ ሰዎች ነበሩ ብለዋል።
ድንገተኛ አደጋ መሆኑን ተከትሎ እነማን ናቸው አደጋ ያደረሰባቸውን የሚለውም በጥንቃቄ መለየት ያስፈልጋል። ይህ አደጋ ከደረሰ በኋላ መላ ኢትዮጵያ ሕዝብ የተሳተፈበት ጉዳይ ከመሆኑ አኳያ ለሕዝቡ ግልጽና ትክክለኛ መረጃ ማድረስ ይጠበቅብናል። ከሕዝቡ የተዋጣውን ገንዘብ ለትክክለኛ ተጎጂዎች ብቻ ማድረስ ይጠይቃል። ስለዚህ ይህን መረጃ የማደራጀት ስራዎች የመለየት የማጥራትና የማደራጀት ስራ ተሰርቷል። በሂደቱም አላግባብ ለመጠቀም ሞክረው የነበሩ 67 አባወራዎች፣ 99 ቤተሰቦች በድምሩ 166 ተለይተው አስተዳደራዊ እርምጃ እንዲወሰድባቸው አድርገናል።
የከተማዋ የሰራተኛና ማህበራዊ ጉዳዮች ጽህፈት ቤት ኃላፊ ጨምረውም ባለፈው ወራት በስራው ሂደት የተለያዩ ችግሮች እንዳጋጠሙ ጠቃቅሰው የወደፊቱን አቅጣጫም አመላክተዋል።
በተቻለ ፍጥነት ቀሪ ስራዎቹን በአጭር ጊዜ በማጠናቀቅ አጠቃላይ ስራውንና ፋይናንሻል ሪፖርቱን እና ንብረቱን ኦዲት በማስደረግ ለኢትዮጵያ ሕዝብና መንግስት መረጃ መስጠትና ሪፖርት ማቅረብ አለብን ተብሎ በልዩ አቅጣጫ ተቀምጧል። የኢትዮጵያ ሕዝብ የተሳተፈበት ነው። ልዩ ኦዲት ተደርጎ በአፋጣኝ ገንዘቡ አብቱ የት ጋር ማጋን የገባው የሚለው ነገር ተሰርቶ ለህዝቡ ይፋ እናደርጋለን።
በደረሰው አደጋ 3 ልጆቻቸውን እንዳጡና ንብረታቸውም እንደወደመባቸው የሚናገሩት አቶ ኤርሴሞ ባልባሞ ስለተደረገላቸው ድጋፍ ይህን ብለው ነበር።
ከተማ አስተዳደሩ በገባው ቃል መሰረት ለህዝቡ በተገለጸው መሰረት ለማድረግ ያስበውን አድርጓል። በዚህ አመሰግናለሁ። አሁንም ደግሞ መደረግ የሚገባቸው ነገሮች ከነሱ ጋር በመነጋገር እንደገና ሁኔታዎችን በማቅረብ በማስረጃ በማቅረብ አንዳንድ መስተካከል የሚገባቸው ነገሮች እንዲያስተካከሉ እየቀረብን ነው። እነሱም ደግሞ ጥያቄያችን ተቀብሎ እያስተካከሉ ስለሆነ እኔ ብዙ ቅሬታም የለኝም።
አቶ መስፍን እሱ ባለው የተባሉት ተጎጂ ደግሞ በቀን ስራ የሚተዳደሩ የነበሩ ናቸው። መጀመሪያ ይረዱበት ከነበሩበት ስፍራ ወጥተው ያጋጠማቸውን ገልጸውልኛል።
ስንወጣ ውሃ አለው መብራት አለው ነው የተባለ። እንደገባን መብራት በስንት መከራ ነው እኔ ተጨቃጭቄ መብራት የገባ። ገብተን በሶስት ሳምንታችን ነው በወራችን ነው ድጋሚ መብራት የገባል። ውሃም እንደዛው። ውሃውን ሁለት ቦኖ ነው ያለን። ሁለት ቦኖ ውሃ። ሽንት ቤት
በስንት ሰው?
ለመቶ ሰው ነው ያለው። ሽንት ቤት ደግሞ መቶ ሰው አለ፣ 10 ቀዳዳ ብቻ ነው ያለው። መቶ አባወራ መቶ ቤት ነው ያለው። በዛ ላይ አጥር የለውም፣ ገደል ነው። አሁንም
የአስተዳደሩ ባለስልጣናትም በዚህ ረገድ አሁንም አንዳንድ የሥራ መጓተት እንዳለ አልካዱም። የአደጋውን መንስኤ ምንነት ለማወቅ ግን አሁንም ምርመራና ጥናት እየተደረገ መሆኑ ተገልጿል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ኢትዮጵያ ውስጥ የአደጋ ጊዜ ምግብ ክምችት እየተሟጠጠ ነው ሲሉ ግብረሰናይ ድርጅቶች እያስታወቁ ነው። ሀገሪቱ በዚህ ወር መጨረሻ ላይ በከባድ ድርቅ ምክንያት ለረሃብ ለተጋለጠ ወደ 8 ሚሊዮን ለሚሆን ሕዝብ የምታቀርበው ምግብ በጎተራዋ እንደማይኖር ተነግሯል። ሰለሞን አባተ ተጨማሪ ይዟል።
ውሃዊ አባሪ ይሆሬ ወሊገና ሰደህ ሰኖ አፈር ሰረ ኦ አሮብላአነ መባና
ድርቁ ሕይወታችንንም አካባቢያችንንም በጣም ነው የጎዳው። የሕይወታችን የኑሯችን መሠረት የሆኑት እንስሳት ግጦሽ በመጥፋቱ ምክንያት አለቁ። ወደ ሌሎች አካባቢዎችም መንቀሳቀስ አንችልም። በዚህ አካባቢ ከድርቁና ከጉዳቱ የተረፈ አንድም ቦታ የለም። ይህንን ድርቅ እንዲህ እንዲከፋ ያደረገው ባለፉት ጥቂት ዓመታት ውስጥ አንዱ ሌላውን እየተከተለ በመከሰቱ ነው።
መሐሙድ ዱበት በኢትዮጵያ ሶማሌ ክልል ከዋርደር አካባቢ የተፈናቀለ የ32 ዓመት ከብት አርቢ ነው። ድርቁ ያጠቃቸውንና ለረሃብ የተጋለጡ አካባቢዎችን ሰሞኑን ተዘዋውሮ የተመለከተውና የዘገበው ሮይተርስ የዜና አውታር የከፋው ጊዜ ከፊታችን መደቀኑንና ያ ጊዜ ደግሞ ሩቅ አለመሆኑን አመልክቷል። 7,800,000 ሰው ከአንድ ወር ባነሰ ጊዜ ውስጥ የሚቀምሰው እንደማይኖር የኢትዮጵያ መንግሥትም ግብረሰናይ ድርጅቶች መናገራቸውን የዜና ወኪሉ አመልክቷል። ህንድ ውቅያኖስ ላይ የሚዋዥቀው የውቅያኖሱ የሙቀት ሁኔታ ለአፍሪካ ቀንድ የከበዱና ተከታታይ የፈተና ዓመታትን ማስከተሉን የአየር ሁኔታና ጠባይ ተንታኝና ተንባዮች እየተናገሩ ናቸው። በይፋ ባይደነገግም አሁን አለ በሚባለው ወደ 8 ሚሊዮን የሚጠጋ ቁጥር ያለው ረሃብ ያፈጠጠበት ሰው ላይ ሌሎች 2 ሚሊዮን በመጪው ወር ውስጥ እንደሚታከሉ የመንግሥቱንና የሰብአዊ ድጋፍ አጋሮቹን ጥናትና አሃዛዊ ቀመሮች ያጣቀሰው የሮይተርስ ዘገባ ይናገራል። ከሰሞኑ ተፈናቃዮች አንዷ የሆነችው የዋርዴሩ መጠለያ ነዋሪ የ30 ዓመቷ ቃራት ባርት ለአዣንስ ፍራንስ ፕሬስ ቴሌቪዥን ስለ ድርቁ ክፋት ተናግራለች።
እኔ በሕይወቴ እንዲህ ያለ ነገር አይቼ አላውቅም። እዚህ እርዳታ ካላገኘን እኛም እንዳለቁት እንስሶቻችን ማለቃችን ነው። ሕይወታችንን በመታደጋቸው የረድኤት ድርጅቶቹንና መንግሥት እናመሰግናለን። ትናንትና እርዳታ ባይሰጡኝ ኖሮ ዛሬ እዚህ ቆሜ አልገኝም ነበር።
እስከፊታችን ሐምሌ $930 ሚሊዮን ድጋፍ እንዲደርሳት ኢትዮጵያ ብትጠይቅም እስካሁን ያገኘችው ከጠየቀችው ከግማሹ ጥቂት ከፍ ያለ ገንዘብ ነው። ችግሩ ከየጎተራው የጥሪቱ መሟጠጥ ብቻ ሳይሆን ባዶዎቹን ጎተራዎች መሙላት ባይቻል እንኳ ምግቡን በቀጥታ ለማድረስ የሚያስፈልገው ገንዘብ ጭምር መሆኑን መንግሥቱም ለጋሾቹም ዓለም አቀፎቹ የረድኤት ተቋማትም እየወተወቱ ናቸው። የዓለም የምግብ መርሃ ግብር WFP የኢትዮጵያ ተጠሪ ጆን አይሊፍ ሁኔታውን ለማየት በድርቁ እጅግ በበረታ ሁኔታ ከተመቱት አካባቢዎች አንዱ ወደ ሆነው የሶማሌ ደቡብ ምስራቁ ዋርደር የከትናንት በስቲያው አርብ ሄደው ነበር። ያለንበት ሁኔታ እጅግ በጣም አስፈሪ ነው ብለዋል ለሮይተርስ በሰጡት ቃል። የሕፃናት አድን ድርጅት የኢትዮጵያ ቢሮ ዳይሬክተር ጆን ግራሃም ለፈረንሳዩ የዜና ወኪል ሲናገሩ ለዓለም አቀፉ ማኅበረሰብ ጥሪ አሰምተዋል።
The government has been doing their best to fill in the gap, but it's not a rich government.
መንግስቱ ክፍተቱን ለመሙላት የሚቻለውን ሁሉ እያደረገ ነው። ይሁን እንጂ ሀብታም መንግስት አይደለም እኮ። መንግስቱ አሁንም ቢሆን ድሃ መንግስት ነው፣ ግን ይጨረጨራል። እንደ ዓለም አቀፍ ማህበረሰብ ጥረቱ ውስጥ የመግባት ኃላፊነት ያለብን ይመስለናል። በሌሎች አካባቢዎች ያሉ አደጋዎች ለምሳሌ ሶማሊያን፣ ደቡብ ሱዳንን፣ የመንን ብንመለከት የሚገባቸውን ትኩረት እያገኙ ነው። እዚህ ኢትዮጵያ ውስጥ ግን የሚገባውን ትኩረት ሳያገኝ ከ8 ሚሊዮን በላይ ሰው ለአደጋ ተጋልጧል። ይህንን ያህል ብዛት ያለው ሰው በየትኛውም ሌላ አገር ውስጥ ለጉዳት አልተዳረገም።
ሚስተር ግራሃም ስለ አደጋው አጣዳፊነት ሲናገሩ የከፋው አደጋ እላያችን ላይ ሊወድቅ አንድ ወር እንኳ አይሞላም፣ አንድ ወር እንኳ አይቆይም ብለዋል።
The basic food ration is just not coming in here in sufficient amounts and now we're looking at
መሰረታዊው የምግብ አቅርቦት እየገባ ያለው በበቂ ሁኔታ አይደለም። የአቅርቦት መስመሩም ሲሰባበር እየታየ ነው። ምግቡ በአንድ አመት ውስጥ ያልቃል። ከዚያ በኋላ ምን እንደሚሆን አናውቅም። ምግቡ ካልደረሰ እጅግ የወደበረታ ረሃብ እንገባለን። ህፃናቱ በአስከፊ ሁኔታ ነው የሚራቡት። አደገኛ ሁኔታ ነው የተደቀነብን።
አሁን የነገሰው ስጋት በዚህ በያዝነው ሰኔ ሁለተኛ አጋማሽ ውስጥ ምግብ ድንገት ይቆማል የሚል ነው። የኢትዮጵያ የአደጋ ስጋት ቅነሳ ሥራ አመራር ኮሚሽንና የተባበሩት መንግሥታት ድርጅት የሰብአዊ አገልግሎቶች ማስተባበሪያ ቢሮ የኢትዮጵያ ተጠሪን ለማነጋገር ጥረት እያደረግን ነው። መረጃዎችን እንዳገኘን እንመለሳለን።
ወደ ተከታዩ የመጽሔት ዘገባ እናልፋለን። አድማጮች፣ በኳታርና በሌሎች የባህረ ሰላጤው ሀገሮች መካከል የተፈጠረው ውዝግብ በሰላማዊ መንገድ መፈታት እንደምትደግፍ ኢትዮጵያ አስታወቀች። ዛሬ ከኳታሩ የውጭ ጉዳይ ሚኒስትር ዴኤታ ሱልጣን ቢል ሳዕድ አልሞርኪ ጋር የተወያዩት የጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢትዮጵያ በጉዳዩ ላይ ገለልተኛ አቋም እንዳላት አስረድተዋል። ኢትዮጵያ የውጭ ጉዳይ ሚኒስቴር ቀደም ሲል ባወጣው መግለጫም በኩዌት የተጀመረውን የሰላም ጥረት እንደሚደግፍ ጠቁሟል። እስክንድር ፍሬው ተከታዩን ዘግቧል።
የባህረ ሰላጤው ሀገራት በኳታር ላይ የጣሉት ማዕቀብ ይህንኑ ተከትሎም የተፈጠረው ውዝግብ አሁንም መቋጫ አላገኘም። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ባህሬንና ግብጽ እንደዚሁም ሌሎች ሀገራት በኳታር ላይ ፊታቸውን ካዞሩ እነሆ ቀናት እየተቆጠሩ ነው። የኳታር ባለስልጣናትም ወደ ተለያዩ ሀገራት በመዘዋወር የሀገራቸውን አቋም እያስረዱ ይገኛሉ። የውጭ ጉዳይ ሚኒስትር ዴታው ሱልጣን ቢን ሳዓድ አልማኡርኪ ለምሳሌ ከኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር ዛሬ በአዲስ አበባ ተነጋግረዋል። የኳታሩ የውጭ ጉዳይ ሚኒስትር ዴታ በባህረ ሰላጤው የተፈጠረውን ቀውስ በተመለከተ ለጠቅላይ ሚኒስትሩ ማስረዳታቸውን የሀገር ውስጥ የመገናኛ ብዙሃን ጠቁመዋል። ኢትዮጵያ ከኳታር ጎን እንድትቆም መጠየቃቸውም በዘገባዎቹ ተጠቅሷል። ጠቅላይ ሚኒስትሩ በሰጡት ምላሽ ሀገራቸው ውዝግቡ በውይይት እንዲፈታ እንደምትፈልግ አስረድተዋል። በሀገራቱ መካከል የተፈጠረውን ልዩነት አስመልክቶም ኢትዮጵያ ገለልተኛ አቋም እንዳላት ጠቅላይ ሚኒስትሩ መግለጻቸው በዘገባዎቹ ተጠቁሟል። የኳታሩ የውጭ ጉዳይ ሚኒስትር ዴታ ከጠቅላይ ሚኒስትሩ ጋር ከመገናኘታቸው በፊት ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ተወያይተዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለአሜሪካ ድምጽ ሲናገሩ ኢትዮጵያ በኩዌት የተጀመረውን ሰላም የማምጣት ጥረት እንደምትደግፍ ሚኒስቴር መስሪያ ቤቱ ቀደም ሲል ካወጣው የአቋም መግለጫ በመነሳት አብራርተዋል።
የተፈጠረውን ውዝግብ ለመፍታት የኩዌት አሚር ሼክ ሰባህ አልአህመድ አልሰባህ የጀመሩትን ዲፕሎማሲያዊ ጥረት የምትደግፍ መሆኗን፣ በቀጣይም ሰላም ፈጣ የሚደረገውን ጥረት በቅርበት የምትከታተል እንደሆነች ለዚህ የሰላም ጥረት የበኩሏን አስተዋጽኦ እንደምታደርግ የሚገልጽ ነው።
የኳታሩ የውጭ ጉዳይ ሚኒስትር ዴታ ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ዛሬ መወያየታቸውን ገልጸውልኛል። ለምን መጡ የውጭ ጉዳይ ሚኒስትር ዴታው? ከዚሁ ከተፈጠረው አለመግባባት ጋር በተያያዘ ነው ወደ ኢትዮጵያ የመጡት?
እንግዲህ እንደምታስተውሰው የኳታሩ ኤሚር ከወራት በፊት እዚህ ነበሩ። ወደ ሀገራችን በመምጣት ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እና ከፍተኛ መንግስት ባለስልጣናት ጋር በፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ጉዳዮች ላይ ውይይት ተካሂዷል። ይሄ ጉብኝት የዛ ቀጣይ ጉብኝት አካል ነው። ግን እግረ መንገድ ይኸው በአካባቢ ያለ ፖለቲካዊ ውዝግብ፣ ዲፕሎማሲያዊ መሳሳብ አንደኛው አጀንዳ ነበር። ክቡር የውጭ ጉዳይ ሚኒስትሩ የባህረ ሰላጤ ውዝግብ በዲፕሎማሲያዊ መንገድ እንዲፈታ ኢትዮጵያ ፍላጎቷ መሆኑን ለዚህ ደግሞ አስተዋጽኦ እንደምታደርግ ገልጸዋል። ስለዚህ ይሄ በኢትዮጵያና ካታር መንግስታት መካከል እየተካሄደ ያለው ዲፕሎማሲያዊ እንቅስቃሴ ቀጣይ ተደርጎ ሊወሰድ ይችላል።
ይሄ በዛ አካባቢ የተነሳው ውዝግብ አቶ መለስ ኢትዮጵያ በቅርበት እንደመገኘቷ ምን አይነት አሉታዊ ተጽዕኖ ያሳድራል ወይም አሳድሯል ማለት ይቻላል? አሁን እዛ አካባቢ በኳታርና በሌሎች የአካባቢው ሀገራት መካከል የተፈጠረው አለመግባባት ለኢትዮጵያ ምን ማለት ነው? ያ ውዝግብ
አሁን ባለንበት ሉላዊ ዓለም በአንድ ሀገር ላይ የሚከሰት ችግር በአንድም ሆነ በሌላው ላይ ተጽዕኖ ያመጣል። ሩቁን ትተን የመን ላይ የነበረው አሁንም ያለው ቀውስ የስደተኛ ፍልሰትን አስከትሏል። ህገወጥ መሳሪያ ዝውውርን አስከትሏል። ሌላም መጥቀስ ይቻላል። ስለዚህ የባህረ ሰላጤው አካባቢ ከጎረቤቶቻችን ቀጥሎ የሚገኝ አካባቢ ነው። ከኢትዮጵያ በጥቂት አውሮፕላን በረራ ርቀት ያለ ነው። እነዚህ አካባቢዎች ለኢትዮጵያ የተለያዩ ምርቶች መዳረሻ ገበያዎች ናቸው። በእነዚህ ሀገሮች ቁጥራቸው ቀላል የማይባል ኢትዮጵያዊ አለ። ኢትዮጵያ አየር መንገድ ወደ እነዚህ አካባቢዎች ይበራል። ከእነዚህ ሀገሮች ጋር ኢትዮጵያ ወንድማዊ የሆነ ጠንካራ የሆነ የጎለበተ የሆነ ዲፕሎማሲያዊ ግንኙነት አላት። ስለዚህ በእነዚህ ሀገሮች መካከል የሚደረግ ውዝግብ በአንድም ሆነ በሌላ መልኩ በሀገራችንም በአፍሪካ ቀንድ ላይ ይፈጥራል።
ተቀዛቅዞ የነበረው የኢትዮጵያና የኳታር ግንኙነት መስመር መያዝና መሻሻል የጀመረው ባለፉት ጥቂት ዓመታት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የኤርትራ መንግስት ጉዳዩን አስመልክቶ ያወጣው ጋዜጣዊ መግለጫ የባህረ ሰላጤው አጋሮች ኳታር ላይ የወሰዱት እርምጃ የአካባቢውን ሰላምና ጸጥታ ለማረጋገጥ ከሚያስፈልጉት መንገዶች አንዱ ነው ሲል የኤርትራ መንግስት አስታወቀ። የኤርትራ ማስታወቂያ ሚኒስቴር ዛሬ ባወጣው መግለጫ ግብፅ፣ ሳውዲ አረቢያ፣ የተባበሩት የአረብ ኤሚሬቶችና ባህሬን ከቃታር ጋር የነበራቸውን ዲፕሎማሲያዊ ግንኙነት ማቋረጣቸው የሚጎዳው ቃታርን ብቻ አይደለም፣ ይሁንና በአካባቢው ሰላምና ደህንነት ሙሉ በሙሉ እንዲሰፍን ለማረጋገጥ ሊወሰዱ ከሚገቡ በርካታ እርምጃዎች ግን አንዱ ነው ብሏል። ጉዳዩ ምንም እንኳን የኤርትራን ተሳትፎ ወይም ድምፅ የግድ ባይፈልግም የኤርትራ መንግስት እርምጃውን ወቅታዊና ንቁ ድጋፍ የሚሻ ሆኖ አግኝቶታል ያለው የአስመራ መግለጫ አክሎም የአራቱ አገሮች እርምጃ ከወቅታዊ ፋይዳው ባሻገር በእጅግ ጠቃሚ ጭምር በመሆኑ ለወደፊቱ የተጣራና በወጉ የተቀረጸ መሪ እቅድ ያስፈልገዋል ብሏል። የኳታር ንጉሳዊ አስተዳደር በክልሉ የኢራንን ፍላጎት የሚያስፈጽሙ የሱኒ ሙስሊም አሸባሪዎችን ይረዳል ሲሉ አራቱ አጎራባች ሀገሮች ከዚያች ሀገር ጋር የነበራቸውን ዲፕሎማሲያዊ ግንኙነት በቅርቡ ማቋረጣቸው ይታወሳል።
ከኳታሩን ከሚመለከቱት ዘገባዎች ሊቀድም ይገባው የነበረ የኢትዮጵያ ጉዳይ የተመለከተ ዘገባ እንሻገር። በትግራይ ክልል ቀደም ብለን በመግቢያ የጠቆምነው ነው በሰፊው የሚንቀሳቀሰው አረና ትግራይ ሊቀመንበር አቶ አብርሃ ደስታ በመቀሌ ከተማ ባለፈው ቅዳሜ ድብደባና ዝርፊያ ተፈጽሞባቸው በትግራይ ክልል የሚንቀሳቀሰው የተቃዋሚ ፓርቲ ጥቃቱ የተለመደ የወንጀል ድርጊት ሳይሆን ባለፉት ወራት ውስጥ አራት የድርጅቱ አባላትና ደጋፊዎችን ሕይወት ያጠፋ ተደጋጋሚ ጥቃት አካል ነው ብሏል። የትግራይ ክልል ቃል አቀባይ አቶ ገብረ ሚካኤል መለስ በክልሉ በፖለቲካ አመለካከቱ ሳቢያ ጥቃት የደረሰበት ወይም የሚደርስበት ሰው የለም ሲሉ ይከራከራሉ። የአረና ፓርቲ ቃል አቀባይ አቶ አንዱም ገብረስላሴን ሄኖክ ሰማእግዜር አነጋግሯቸዋል።
አቶ አብርሃ ደስታ ቅዳሜ 3
አንድ ሰዓት ተኩል አካባቢ ከተማ ወደ ቤታቸው እየሄዱ አለ። አብርሃ ካስል የሚባል አካባቢ የመቀሌ አካባቢ ሶስት ሰዎች ጠብቀው አንገታቸው አንቀው ደብድበው ሞባይላቸውና ኪሳቸው ቦርሳቸው ላይ የነበረ ገንዘብ ሁሉ ወስደዋል። አንገታቸውን አንቀው ጉዳት ደርሶባቸዋል። ወዲያውኑ የህሊና መሳት አጋጥሟቸው ነበረ። ሰዎቹ ወደ ጨለማ እየጎተቱ ለመውሰድ ሲሞክሩ ወጣቶች አይተው ተራርጠው ከነሱ ከወንጀል ፈጻሚዎች ጋር ተጣልተው አባረው ህይወታቸው ሊተርፍ ችለዋል። ከዛም ወደ ሕክምና ወሰዷቸው። በሕክምና ያው እርዳታ ያው ህይወታቸው ሊተርፍ ቻለ።
አሁን አቶ አብርሃ ደስታ ያሉበት ሁኔታ ምን ይመስላል? ጤንነታቸው ከሆስፒታል ወጥተዋል። ያሉበት የጤና ሁኔታ ምን ይመስላል?
አንገታቸው ስለታነቁ በጉረራቸው አካባቢ የማበጥና የመቁሰል ችግር አጋጥሟቸዋል። ለዚህ ጉዳትም መድኃኒት ወስደዋል። በአሁኑ ሰዓት በተሻለ የጤና ሁኔታ ይገኛሉ። ከመጀመሪያው የነበረው ጉዳት አሁን የተሻላቸው ይገኛል። ሁኔታውን ለአካባቢው የፖሊስ ኮሚኒቲ እና ለወረዳው ፖሊስ ጣቢያ ሪፖርት አድርገናል።
የተያዙ ተጠርጣሪዎች አሉ?
እስካሁን የተያዙም ተጠርጣሪዎች አሉ አልተባልንም፣ አልተነገርንም። ምንም አይነት የተያዘ እንዳለ ምንም አልነገሩንም።
እንግዲህ ከኪሳቸውም ዋሌታቸውን፣ ቦርሳቸውን የመውሰድ ሁኔታ እንደነበረ ገልጸዋል። እነኚህ ተራ ወንጀለኞች ናቸው ወሮ በሎች ወይስ ምንድን ነው? በሁኔታው የተመለከታችሁት ለፖሊስስ ካመለከታችሁ ያለውን ሁኔታ ቢገልጹልኝ።
ነገሩን ሰዎችን ለመለየት አልቻልንም፣ አልተቻለም እስካሁን። ሁኔታው ግን ከተራ ድርፊያ ያለፈ ነው። ምክንያቱም ንብረታቸውን ከወሰዱ በኋላ መተው ነበረባቸው። ወደ ጨለማ ነገር ለመውሰድ እየሞከሩ ነበረ እና በሰው እርዳታ ነው የተባረሩት እና ነገሩን ከተራ ወንጀል ወይም ተራ ዝርፊያ በላይ ነው። እንደዚህ አይነት ወንጀል ሲፈጸም በአረና ትግራይ አሁን የመጀመሪያ አይደለም። በተደጋጋሚና በርካታ ማለት ከአመታት ጀምሮ እየተፈጸመ ያለ ወንጀል ነው። እስካሁን አራት ሰዎች ተገለውብናል። በአሁኑ ሰዓትም በትግራይ አካባቢዎች ያሉትን አውሎቻችን ትራ ፍርጃ እየተፈረጁ ለእስርና ለእንግልት እንዲሁም ለድብደባ እየደረሰባቸው ነው እና ሁኔታው በትግራይ በጣም አደገኛና የአባሎቻችን እንቅስቃሴ በግድ እንዲገደብ እያደረገ ያለ ነው እና ይሄ ተግባር መላው የኢትዮጵያ ሕዝብ ያወግዘውና መንግስትም ከዚህ ወንጀል ራሱን እንዲያርቅ ወደ ዲሞክራሲያዊ አሰራር እንዲገባ ለመሰል ፈልጋለሁ።
መንግስት ከእንደዚህ አይነት ወንጀል ራሱን እንዲያርቅ ሲሉ ምናልባት ይህንን መንግስት ያደርገዋል ብላችሁ ነው የምታስቡት?
አዎ፣ እንደዛ ነው የምንለው። ምክንያቱም በተደጋጋሚ እንደዚህ አይነት ድብደባ ሲካሄድ ወንጀለኞችም ሲያዙ ሲፈረድባቸውም ከወር በላይ ሳያስር ይለቀቃሉ። ወንጀለኞችም ተይዘውም ወደ ማጣራትም አይገባም። ሰሞኑን ደግሞ በተለያዩ በተንቤልና በምዕራባዊ ዞን አካባቢዎች አባሎቻችን እየተስፈራሩ እየታሰሩ ነው እና ሁኔታው ከተራ ወንጀላ ያለፈ ነው የምንለው።
በጣም ነው የማመሰግነው አቶ አንዶም ገብረስላሴ የአረና ትግራይ ቃል አቀባይ። ለአቶ አብርሃ ደስታም ፈጣን የጤና መሻሻል እንመኛለን።
እኔም አመሰግናለሁ።
የትግራይ ክልል ቃል አቀባይ አቶ ገብረ ሚካኤል መለስ በበኩላቸው በክልሉ በፖለቲካ አመለካከቱ ሳቢያ ጥቃት የደረሰበት ወይም የሚደርስበት ሰው የለም ሲሉ ለአሜሪካ ድምፅ የትግርኛው ቋንቋ ዝግጅት ክፍል ተናግረዋል። እንሆ
በተደጋጋሚ ከምዝገለጽ ናየው ምክንያት ናይ ፖለቲካ ተሓሳስቡ ይኹን
በተደጋጋሚ እንደገለጽ ነው በፖለቲካ አስተሳሰቡ ወይም አመለካከቱ ወይም በሚደግፈው የፖለቲካ ፓርቲ የሚገደል፣ የሚታሰር፣ የሚደበደብ ሰው በክልላችን ውስጥ የለም።
ዜካ ናይ ሕግ ልዕልናን ምክባር ወንጀል ዝፈጸመ
የሕግ የበላይነትን ለማክበር ሲባል ወንጀል የፈጸመ ማንኛውም ሰው ቢሆን በሕግ አግባብ አስቀድሞ በተጠርጣሪነት ከዛም በፍርድ ቤት ውሳኔ የሚተላለፍ ከሆነ ማንም ይሁን ማን የሕጉ ውሳኔ ይሰጠዋል። ዜጎች የፈለጉትን የፖለቲካ አስተሳሰብ ማራመድ ይችላሉ።
አድማጮች አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ ምሽቱ አራት ሰዓት ድረስ ይቀጥላል ስርጭታችን። አሁን ታዲያ በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው ከእናንተ አስተያየቶች ጥቂቱን መልሰን እናሰማችሁ።
ጤና ይስጥልኝ። በቪኦኤ የአማርኛ ክፍል ቢሮ ስራ አድማጫችሁ ደመረ ነኝ ከቦስተን። በቅርቡ በኢትዮጵያ የጉዲፈቻ አገልግሎት እንደቆመ ሰምቻለሁ። የኢትዮጵያ መንግስት ይህን ውሳኔ የመወሰኑ ሰየው የሚያስብል እርምጃና የሚደገፍ ነው። እርግጥ ነው ህጻናት በሀገራቸው ውስጥ ሲያድጉ የወገን ገዛ ስለሚሹ እኛም የዜግነት ግዴታችንን እነሱን በማገዝ መወጣት አለብን። ከዚህ ጎን ለጎን አርቲስቶች ከሜሪ ጆይ የህጻናት መረጃ ድርጅት ጋር በመተባበር ጀምረውት እንደነበረው ወላጅ አልባ ህጻናትን ፈቃደኞች የሆኑ ኢትዮጵያውያን ተቀብለው እንዲያሳድጉ መንግስት የሀገር ውስጥ የጉዲፈቻ አገልግሎትን ቢያጠናክርና ቢያስፋፋ መልካም ነው። ምክንያቱም የነገይቱ ኢትዮጵያ ተረካቢ ህጻናት በሀገራቸው ከወገናቸው ጋር ባህላቸውን፣ ታሪካቸውን እና ቋንቋቸውን አውቀው ቢያድጉ ትልቅ የስነ ልቦና ትርጉም አለው። ህጻናት በጉዲፈቻ ወደ ውጭ ሀገር መሄድ ካለባቸው ግን በውጭ ሀገር ለሚኖሩ ኢትዮጵያውያን እና ትውልድ ኢትዮጵያውያን ቢሆን ይመረጣል እላለሁ። አመሰግናለሁ።
ቢዎችን አስጥል እንደምናላችሁ። ስለ መሬት አጠቃቀም በተመለከተ ፕሮፌሰሩ የተናገሩት ነገር ለማዳመጥ ችለናል። በኢትዮጵያ ውስጥ መሬት አልተከፋፈለም የሚል አባባል ተናግረዋል። ምክንያቱም ገበሬው ያለምንም ካሳ ወይም ደግሞ ያለምንም ጥቅም መሬቱን አይወሰድበትም ይላል ህገ መንግስቱ ላይ ብለዋል። ግን በ1989 ዓመተ ምህረት እንደ ኢትዮጵያ አቆጣጠር በአማራ ክልል ማንኛውም መሬት በሙሉ እንደገና ነው የተከፋፈለው። ሲከፋፈልም ገበሬውን ቢሮክራሲ በሚል ድምዳሜ በርከት ያለ መሬት ያላቸውን ሰዎች መሬታቸው ተነጥቆ ያለምንም ካሳ ያለምንም ምስጋና በሙሉ መሬታቸው ተወስዷል። ይህን መረጃ ሳይዙ እኒህ ምሁር ለአድማጭ ይህን ጉዳይ ማስተላለፍ ተገቢ አይመስለንም። ምክንያቱም የተደረገው ሀቅ በሙሉ የመሬቱ ክፍፍል ከ18 ዓመት በታች የሆነ ቤተሰብ 20 ቢኖረው በአባወራ ስም ብቻ ነው የተሰጠው እና የፍትሐዊ ያልነበረ የመሬት ክፍፍል እንደነበረ እየታወቀ ምንም መሬት ክፍፍል አልተደረገም ብሎ በማለታቸው በጣም ቅር ብሎናል። ይሄ ቢስተካከል መልካም ነው ለማለት ነው።
አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን የስፖርት ክፍለ ጊዜ ደርሷል። ሰለሞን ክፍሌ ያቀርብልናል።
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በኦሎምፒክና ሌሎች ስፖርቶች ሀገራቸውን ለሚያስጠሩ የሚሰጠው የመሬት ሽልማት ይቀጥላል ተባለ። በትላንቱ የቻይና ማራቶን የኢትዮጵያ አትሌቶች በሁለቱም ጾታ አሸንፈዋል። በእግር ኳስ ዋሊያዎች በጋናው ብላክ ስታር 5-0 ተሸኙ። የሚሉትን ይዘናል። አብራችሁን ቆዩ። በኦሎምፒክ መድረኮች ሀገራቸውን ለሚያስጠሩ አትሌቶችና ሌሎች ስፖርተኞች የሚሰጠው የቤትና ሕንፃ መስሪያ ቦታ ወይም መሬት ሽልማት እንደሚቀጥል ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መናገራቸው ተገልጿል። እስክንድር ፍሬው ተከታዩን ዘገባ ልኳል።
የቤት ወይም የሕንፃ መስሪያ ቦታ ለስፖርተኞች በተለይም የኦሎምፒክ ሜዳሊያ ለሚያስገኙ አትሌቶች ከሚበረከቱ የማበረታቻ ሽልማቶች አንዱ ሆኖ ቆይቷል። በአዲስ አበባ እንደዚሁም በክልል ከተሞች የሚታዩና በታዋቂ አትሌቶች ስም የተሰየሙ የንግድ ሕንፃዎች፣ ሆቴሎችና ሌሎች ይህንኑ የሚያስታውሱ ናቸው። በአቴንስ ኦሎምፒክ የ5000 ሜትር ሩጫ የወርቅ ሜዳሊያ ካገኘችበት ጊዜ ጀምሮ በአትሌቲክሱ ዓለም ገናና ስም ያተረፈችው በአሸናፊነትም የቀጠለችው መሰረት ደፋር ሽልማቶቹ ከፍተኛ ቦታ እንደሚሰጣቸው ትናገራለች።
ማበረታቻ ሽልማት በተለይ ከሀገር መንግስት ስታገኝ በጣም የተለየ ስሜት አለው። ይሄ እንግዲህ አሁን ከዚህ በፊት እንደተደረገው ለተወሰነ ጊዜ ይሄ የመሬት ሽልማቶች ቀርተው ነበረ። ከዚህ በፊት ግን እኔም ሌሎችም አትሌቶች የመሬት ሽልማት የተለያዩ ከመንግስት ተሸልመናል። በዛ ሽልማቶች ደግሞ በጣም ለውጤታችን ከፍተኛ አስተዋጽኦ አለው። ለሀገርም ለብዙ ነገሮች በጣም ትልቅ አስተዋጽኦ አለው።
እንደተባለውም የቤትና የህንፃ መስሪያ ቦታ ወይም መሬት የመሸለሙ ነገር በተለይ ባለፉት 2ና 3 ኦሎምፒኮች አልታየም። የዚህ አይነቱ የማበረታቻ ሽልማት መቀጠል ከጠቅላይ ሚኒስትር ኃይለ ማርያም ደሳሌ ጋር የተወያየው የኢትዮጵያ ኦሎምፒክ ኮሚቴ ካነሳቸው ነጥቦች አንዱ መሆኑን ጠቅላይ ሚኒስትሩም አዎንታዊ ምላሽ መስጠታቸውን የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ አብራርተዋል።
ክቡር ጠቅላይ ሚኒስትሩም በዚያው ልክ እንደውም ያሉት ምንድነው አትሌቶቻችን መሬት በመውሰዳቸው ሀገሪቱ ተጠቀመች እንጂ አልተጎዳችም። ደም ቬስት አድርገው ስራ እድል ፈጥረዋል። የሀገር ገጽታ ላይ ድርሻ አበርክተዋል። ለዚህ እነሱ ይበርቱ፣ እኛ ደግሞ እንደ መንግስት እንደ የኢትዮጵያን ህዝብ እንደመወክል አካሉነን ማንኛውንም ከመሬት ሽልማት ጀምሮ እናደርግላቸዋለን የሚል ትልቅ የሚያበረታታ ንግግር ነው ያደረጉት።
እንግዲህ አትሌቶቻችን መሬት በመውሰዳቸው ኢንቨስት አድርገዋል፣ አገሪቱም ትጠቀማለች ሲሉ ከተማ ውስጥ የምናያቸው አሉ። ዶክተር አሸብር አሁን ኃይሌ ገብረስላሴ ህንፃ፣ ስለሺ ስህን ህንፃ፣ ብርሃኔ አደሬ ህንፃ፣ የቀነኒሳ ሆቴል የሚል ሁሉ እነዚህን ማለታቸው ነው ከተማ ውስጥ የሚታዩትን።
አዎ፣ እንደውም በስም የጠቀሱት ሐዋሳ ለሚገኘውን የገዛኛና የአትሌት እልፍነሽ እንደዚሁም ዶክተር ሻለቃ ኃይለ ገብረስላሴን እሱንም እንደ ምሳሌ አንስተው ነበረ።
የሚበረከተው ሽልማት ከማበረታቻነቱም በዘለለ ለአገር ጭምር እንደሚጠቅም የአትሌት መሰረት ደፋር እምነት ነው።
ይህ ሽልማት መቀጠሉ በጣም አስደስቶኛል። እንግዲህ ለሚመጡት አትሌቶችም በርትተው እኛ ያገኘነውን ሽልማት አግኝተው ለሀገራቸውም ለሕዝብም ትልቅ ነገር ይሰራሉ ብዬ አስባለሁ።
ከጠቅላይ ሚኒስትሩ ጋር የተደረገው ውይይት እጅግ ጠቃሚና ሌሎች ውጤቶችም የተገኙበት እንደሆነ ዶክተር አሸብር ወልደ ጊዮርጊስ ተናግረዋል። ጠቅላይ ሚኒስትር ኃይለማርያም የኦሎምፒክ ኮሚቴው የበላይ ጠባቂ እንዲሆኑ የቀረበላቸውን ጥያቄ መቀበላቸውን፣ የአገሪቱ የስፖርት ምክር ቤት ሰብሳቢ ለመሆንም መስማማታቸውን ዶክተር አሸብር አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ከአዲስ አበባ አመሰግናለሁ። በሌላ የአትሌቲክስ ስፖርት ዜና በትላንቱ በቻይና ከተማ ላንጁ ማራቶን ኢትዮጵያውያን በሁለቱም ጾታ አሸንፈዋል። የወንዶቹን ከልክሌ ገዛኸኝ፣ የሴቶቹን አሸቴ በከሬ ናቸው በበላይነት ያጠናቀቁት። በቢጫው ወንዝ ዙሪያ በተካሄደው በዚህ የቻይናው ማራቶን ከልክሌ ገዛኸኝ 42ቱን ኪሎ ሜትር በ2 ሰዓት 11 ደቂቃ ከ54 ሴኮንድ በሆነ ጊዜ ሲጨርስ ከሁለት ዓመት በፊት በሌላው ኢትዮጵያዊ አባይነህ አየለ ከተመዘገበው የኮርሱ ሬኮርድ በአንድ ደቂቃ ከ44 ሴኮንድ አንሶ ተገኝቷል። ከልክሌ ገዛኸኝ በቻይና ማራቶን ድል ሲቀዳጅ ትላንት ለስድስተኛ ጊዜ መሆኑ ተመዝግቧል። ፍቃዱ ከበደ በሁለተኝነት ገብቷል። በሴቶቹ የወቅቱ ሻምፒዮና ፀሐይ ደሳለኝ 15ኛው ኪሎ ሜትር ላይ አቋርጣ በመውጣቷ አሸቴ በከሬ ተክታት በአንደኝነት ገብታለች። አሸቴ ዘንድሮ በቶኪዮ ማራቶን በሰባተኝነት፣ በሶል ደግሞ ደቡብ ኮሪያ በሁለተኝነት ማጠናቀቋ አይዘነጋም። በመጨረሻው ኪሎ ሜትር ላይ ከሌላዋ ኢትዮጵያዊት ትዕግሥት ግርማ የጠበቃትን ከባድ ፉክክር ተወጥታ ነው ማሸነፍ የቻለችው። 2:32:03 ነው ጊዜዋ። ትዕግሥት ሁለተኛ፣ አበባ ገብረ መስቀል ሦስተኛ ሆነዋል። በሌላ የአትሌቲክስ ስፖርት ዜና ቅዳሜ ዕለት ፈረንሳይ ውስጥ በተካሄደው የዊለር ሱር ቱር የ2017 የዓለም ዋንጫ አቀበት ሩጫ ውድድር ኤርትራዊው ፔትሮ ማሙ አሸንፏል። ቦስገስ ተራራ ላይ ጥብጣቡን በጥሶ ሲያልፍ ፔትሮ ማሙ 59 ደቂቃ ከ58 ሴኮንድ ነው ያስመዘገበው ጊዜ። በዚህ ውድድር ፈረንሳይ ሁለተኛ፣ ኢጣሊያ ሦስተኛ ሆነዋል። ቀጣዩ ዙር ውድድር በያዝነው ወር ማብቂያ ላይ ኢጣሊያ ውስጥ ይደረጋል ተብሏል። አትሌቲክሱ ይኸው ነው። በእግር ኳስ ስፖርት ዜና እንደ አውሮፓውያን ዘመን አቆጣጠር በ2019 ካሜሩን በምታስተናግደው የአፍሪካ ዋንጫ ማጣሪያ የሚሳተፉትን የ15 ሀገር ብሔራዊ ቡድኖች መለየት የሚያስችለው የመጀመሪያው ምድብ ማጣሪያ ግጥሚያዎች በሳምንቱ ማብቂያ ተካሂደዋል። ያልተጠበቁ አስገራሚ ውጤቶችም ተመዝግበዋል ይላል የአዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል። መቀጠል ትችላለህ ገዛኸኝ።
በምድብ 6 የተገለገለው የኢትዮጵያ ብሔራዊ ቡድን በጋና ሁለተኛ ከተማ ኩማሲ በባያራ ስቴዲየም ትናንት ጥቋቁር ከዋክብቶችን ገጥሞ በሰፊ የግብ ልዩነት 5-0 ተሸንፏል። በፍጹም የጨዋታ የበላይነት እስከ ረፍት 3-0 የመራው የጋና ብሔራዊ ቡድን ከረፍት መልስም ሁለት አክሎበት የብላክ ስታር እና የኋላዎቹ የእግር ኳስ ደረጃቸው እጅግ የተራራቀ ላይናታች መሆኑን በግልጽ አሳይተዋል። ከአስራ ሁለቱም ምድቦች የኢትዮጵያ ብሔራዊ ቡድን ብዙ ጎል የተቆጠረበት ሆኖ መገኘቱም ሌላው መላውን የስፖርት ቤተሰቦች አንገት ያስደፋ አሳፋሪ ሽንፈት ሆኖባቸዋል። በዚሁ ምድብ የሚገኙ ሴራሊዮንና ኬንያ ፍሪታውን ላይ በሴራሊዮን 2-1 አሸናፊነት ተጠናቋል። ምድቡን የጋና ብሔራዊ ቡድን በ3 ነጥብና በ5 ንጹህ ጎል ሲመራ፣ የሴራሊዮን ቡድን በ3 ነጥብና በ1 ጎል ሁለተኛ፣ ኬንያና ኢትዮጵያ በጎልዳ 3ኛና 4ኛ ናቸው። በምድብ 8 የወቅቱ የአፍሪካ ሻምፒዮን ኮትዲቫር በጊኒ 2-1፣ በምድብ 5 ደግሞ ናይጄሪያ በደቡብ አፍሪካ ያውን በየሜዳቸው 2-0 መሸነፋቸው ያልተጠበቁ አስገራሚ ውጤቶች ናቸው። ሌሎች የምድብ ማጣሪያ ጨዋታዎችም ተካሂደዋል። ሁለተኛው የምድብ ማጣሪያ ጨዋታዎች ከ9 ወራት በኋላ ቀጥላል።
አመሰግናለሁ ገዛኸኝ። በነገራችን ለአድማጮች በፊፋ ማለትም በዓለም አቀፉ የእግር ኳስ ፌዴሬሽኖች ማህበር መሰረት የኢትዮጵያ ብሔራዊ እግር ኳስ ቡድን በአፍሪካ ቦታው 36ኛ ሲሆን በዓለም ደረጃው 124ኛ ነው። እንደ አውሮፓውያን ዘመን አቆጣጠር በ1962 ዓ.ም ብቻ ዋንጫ ያገኘው ውድድሮቹን ባስተናገደበት ወቅት ሲሆን ለ31 ዓመታት ግድም ለፍጻሜ ውድድር ማለፍ ሳይችል መቆየቱም ይታወቃል። ገዛኸኝ እንዳለው በተለይ ባለፈው ቅዳሜ በጋና 5-0 መሸነፉ ያልተጠበቀና አነጋጋሪ ሆኗል። በዚህ ላይ ወደፊት ባለሙያዎችን አነጋግረን በሰፊው ልንመለስበት እንሞክራለን። ለዛሬ በዚሁ እናብቃ። ሳምንት ሰኞ እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
ሰለሞን ክፍሌንና ገዛኸኝ ጽዮን መስቀልን ለስፖርት ዘገባዎቻቸው እናመሰግናለን። አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን አፍሪካ ነክ ርዕሶች። የኮንጎ ዲሞክራሲያዊ ሪፐብሊክ ፕሬዚዳንት ጆሴፍ ካቢላ አወዛጋቢውን የቀድሞ የፖሊስ ኃላፊ ጀኔራል ጆን ናሚምቢን በብሔራዊ ጀግናነት ከፍ ያለ ደረጃ አድርሰዋቸዋል። ዩናይት ስቴትስና የአውሮፓ ህብረት ማዕቀብ ከጣሉባቸው 17 የኮንጎ ባለሥልጣናት አንዱ ናቸው። ከሰባት ዓመታት በፊት የተገደሉትን የሰብአዊ መብት ተሟጋች የተመለከተ ዋናው ተጠርጣሪ ናቸው። የሰብአዊ መብት ቡድኖች ታዲያ የካቢላ አስተዳደር እርሳቸውን መሾሙ ሰብአዊ መብት እንዲከበር ዓለም አቀፍ ማህበረሰብ በሚያደርገው ተጽዕኖ ላይ ንቀት እንዳለው የሚያሳይ ነው ሲሉ ይከሳሉ። የአሜሪካ ድምፅ ራዲዮ ዘጋቢ ዊልያም ክላውስ ያጠናቀረውን ዘገባ አዳነች ፍስሐዬ ለምሽቱ አፍሪካ ነክ ርዕሶች እንዲህ አቀናብረዋለች።
ፕሬዚደንት ጆዜፍ ካቢላ ጀኔራል ጆን ናምቢንና ሌሎች 7 የፖሊስ ባለሥልጣኖችን በብሔራዊ ጀግናነት እንዲሾሙ ትዕዛዝ ያስተላለፉት ባለፈው ግንቦት ወር ሲሆን ይፋ የሆነው ግን በያዝነው ሳምንት ነው። የድምፅ አልባዎች ድምፅ የተባለው ለሰብአዊ መብት የሚሟገት ቡድን ከፍተኛ ቁጣ ተሰምቶታል። በቡድኑ መስራች ፍሎርበርት ቸበያ ግድያ ላይ ጀኔራል ናምቢ ቁልፍ ሚና ተጫውተዋል የሚል እምነት አለው ቡድኑ። ቸበያ እንደወጡ የቀሩት ያኔ ፖሊስ ኃላፊ የነበሩት ጀኔራል ናምቢ ለስብሰባ ከጠሯቸው በኋላ ነው። የቸበያ አስከሬን ወደ ኋላ ወንዝ ላይ ተገኝቷል። ሾፌራቸው ፊደል ባዛና ግን እስካሁን ባለው ጊዜ የገቡበት አልታወቀም። ቸበያ ከጠፉ በኋላ ናምቢ ከሀገሪቱ የፖሊስ ኃላፊነታቸው ታግደው ነበር። ይሁንና ከሁለት ዓመታት በኋላ አንድ ወታደራዊ ችሎት በግድያው አሉበት የሚለውን ክስ ከመመርመር ተቆጠበ። የአሜሪካ ድምፅ ሬዲዮ በአሁኑ ወቅት የድምፅ አልባዎች ድምፅ የተባለው የሰብአዊ መብት ቡድን ኃላፊ ሮስቲን ማንኬታን አነጋግሯል። የናምቢ ብሔራዊ ጀግና መባል እንዳስደነገጣቸውና በጣም እንዳሳዘናቸው ነው የገለጹት። የሰብአዊ መብት ተሟጋቾች እንዲሁም የቸቢያና የባዛና ቤተሰቦች በተፈጸሙት ግድያዎች ዋና ተጠርጣሪ አድርገው እንደሚያዩዋቸው ነው የገለጹት። ግድያው በመንግስት ደረጃ ታቅዶ የተፈጸመ ወንጀል ነው ይላሉ ማንኬታ። የኮንጎ የፍትህ ተደራሽነት ማህበር የተባለው ሌላ አንጋፋ የሰብአዊ መብት ተሟጋች ቡድን የፕሬዝዳንቱ ውሳኔ እጅግ እንዳሳሰበው ገልጾ አሁንም በናምቢ ዙሪያ ያለው ክስ በነጻና ወገን በማይለይ መንገድ ሙሉ ምርመራ በሚያደርግ አካል እንዲመረመር ጥሪ አቅርቧል። የመንግስት ቃል አቀባይ ላምበርት መንዴ ለናምቢ ብሔራዊ ጀግና መባል ተከላክለዋል። ግለሰቦችና ድርጅቶች ከመወነጀሏቸው በስተቀር ናምቢ የቀረበባቸው የወንጀል ክስ የለም ብለዋል። ይሁንና ናምቢ ዩናይትድ ስቴትስና የአውሮፓ ህብረት በሰብአዊ መብት ረገጣና የሀገሪቱን የምርጫ ሂደት በማሰናከል ክስ ማዕቀብ ከጣሉባቸው 16 የኮንጎ ባለሥልጣኖች መካከል ናቸው። ዩናይትድ ስቴትስና የአውሮፓ ህብረት እንደሚሉት ናምቢ ኦፊሴላዊ ስልጣን ባይኖራቸውም እንኳን የፕሬዝደንት ካቢላ ተደማጭነት ያላቸው አማካሪ ናቸው። ባለፈው ዓመት የክፍላተ ሀገር አስተዳዳሪዎች ምርጫ በነበረበት ወቅት የካቢላ ደጋፊ የሆኑ አስተዳዳሪዎች እንዲመረጡ ለማድረግ ኃይል መጠቀም የታከለበት የማስፈራራት ዘመቻ መርተዋል ይላሉ ዩናይትድ ስቴትስና የአውሮፓ ህብረት። ናምቢ ለተጣሉባቸው ማዕቀቦች ስለቀረቡት ምክንያቶች በይፋ የሰጡት ምላሽ የለም። የድምፅ አልባዎች ድምፅ የተባለው የሰብአዊ መብት ተሟጋች ድርጅት የወቅቱ ዋና ስራ አስኪያጅ ሮስቲን ማንኬታ የናምቢ መሾም ዓለም አቀፍ ማህበረሰብ ሰብአዊ መብት እንዲከበር በሚያቀርበው ጥሪ ላይ የካቢላ አስተዳደር እንቢተኛነት የሚያሳይ መሆኑን ያመለክታል ብለዋል። ናምቢ ወደ ብሔራዊ ጀግናነት ከፍ ማለታቸው በዓለም አቀፍም ሆነ በአገር ውስጥ በጀነራል ናምቢ ላይ የሚቀርቡትን ክሶች የሀገሪቱ መንግስት ቁጥር ውስጥ ለማስገባት አለመዘጋጀቱን ያመለክታል ብለዋል ማንኬታ። በኮንጎ ባለሥልጣኖች ላይ የተጣለው ማዕቀብ ንብረት እንዳይንቀሳቀስ ማድረግና ወደ ዩናይትድ ስቴትስና ወደ አውሮፓ ህብረት እንዳይጓዙ ማገድን ያካትታል። በማዕከላዊ አፍሪካ የአውሮፓ ኔትወርክ ስራ አስኪያጅ ደናቴላ ሮስታንጎ የማዕቀቡ እርምጃ ለከፍተኛ የኮንጎ ባለሥልጣኖች ትምህርት ይሆናል ይላሉ።
ባለሥልጣኖቹ በውጭ ሀገራት የባንክ ሂሳቦች አሏቸው። ቤተሰቦቻቸው አውሮፓ ይኖራሉ። ለሕክምና ወደ አውሮፓ ይሄዳሉ። አብዛኞቹ አውሮፓ ውስጥ ኑሯላቸው። ማዕቀብ ሲጣልባቸው ታዲያ ወደ አውሮፓ እንዳይገቡ ይታገዳሉ። በነበራቸው ኑሮ መቀጠል አይችሉም። የቀን ተቀን ኑሯቸውን ያሰናክላል።
ካለፉት ሁለት ሳምንታት ወዲህ በዘጠኝ የመንግስት ባለሥልጣኖችና በወታደራዊ መሪዎች ላይ ስለተጣሉት ማዕቀቦች የኮንጎ መንግስት በኦፊሴል የሰጠው ምላሽ የለም። ይሁንና ፕሬዚደንት ጆዜፍ ካቢላ ባለፈው ወር ደር ሽፒገል ከተባለው የጀርመን መጽሔት ጋር ባደረጉት ቃለ መጠይቅ የማዕቀብ መጣል እርምጃዎቹን የእጅ አዙር ቅኝ አገዛዝን የሚያራዝም ተግባር ነው ብለውታል። አድማጮች፣ ስለ ኮንጎ ዲሞክራሲያዊ ሪፑብሊክ የሰብአዊ መብት ሁኔታ የተጠናቀረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
አዳነችን ለአፍሪካ ነክ ርዕሶች ቅንብሩ አመሰግናለሁ። አድማጮች፣ ወደ ምሽቱ የመጨረሻ ቅንብር ነው የምንሻገረው። ዝግጅቱ ጤና፣ አዘጋጅና አቅራቢው ሰለሞን አባተ።
በደሜ ውስጥ ኤች አይ ቪ ይኖር ይሆን የለብኝ ይሆን? የት ሄጄ ልመርመር? መቼ ልመርመር? ስለ ኤች አይ ቪ ያሉበትን ሁኔታ ለማወቅ ሲያስቡ በአእምሮ ውስጥ የሚነሱ ጥያቄዎች ብዙ ናቸው። የሕክምና ምርምርና ጥበብ ዓለም ሕይወትዎን በየዕለቱ ለማቅለል እንዲችል ከፈጠራ እስከ አቅርቦት የሚማስኑ ብዙ ናቸው። ዛሬ ለኤች አይ ቪ ምርመራ ቀጠሮና ሰልፍ መያዝ አይገባዎትም። ከባለሙያ ጋር መመካከር ግን የሚከፋ አይደለም፣ እንዲያውም ይመከራል። የራስዎን የግሎን ሁኔታ ራስዎ ማወቂያ ራስዎን መመርመሪያ ቁሳቁስ ያካተተው ስብስብ ወይም ኪት በሀገሮች ሁሉ ተስፋፍቷል፣ እየተለመደም መጥቷል። ሰዎች ሕክምና በወቅቱ እንዲጀምሩ ለማድረግም ይረዳል። መመርመሪያ ኪቶቹን ካስገቡ የአፍሪካ ሀገሮች ተርታ ኬንያ በቅርቡ ተቀላቅላለች። ኬንያ ውስጥ ኤች አይ ቪ በደማቸው ውስጥ መኖሩን የማያውቁ ግማሽ ሚሊየን ዜጎች አሉ። ሉሲ ዋንጅኩ የ25 ዓመት ወጣት ነች። የዋና ከተማይቱ ናይሮቢ ነዋሪ። የኤች አይ ቪ የግል መመርመሪያ ኪት መግባቱን ስለ ሰማች ልትሞክረው ወስናለች። ኪቶቹ በግል መድኃኒት ቤቶች ውስጥ እንዲሸጡ የተወሰነውና የቀረበውም ገና ባለፈው ወር ውስጥ ነው። የየመድኃኒት ቤቱ ሠራተኞች ስለ ምርመራው ሁኔታና አደራረግ ማብራሪያ ይሰጣሉ። የምርመራው ውጤት ምን ሊሆን እንደሚችል ያስረዳሉ። አስፈላጊ ሆኖ ከተገኘም የሕክምና አገልግሎት የሚሰጡ ሆስፒታሎች የሚገኙበትን ቦታ፣ ሰዓትና አሰራራቸውን በዝርዝር ያሳውቃሉ። ይህንን ሁሉ የሚያደርጉት የምርመራ ኪቱን ለተጠቃሚው ከመሸጣቸውና ከማስረከባቸው በፊት ነው። ዋንጂኩ እንደምትለው እነዚህ የምርመራ ኪቶች ኬንያ ውስጥ ማግለልን ማሸማቀቅን ለማስወገድ ብዙ ጥቅም ይኖራቸዋል።
Because it's at your privacy, no one will see it. Don't think there's much stigma to that. And also
ምክንያቱም ምርመራውን የምታደርገው ራስህ ብቻህን ሆነ ነው። ማንንም አያይብህም። ስለዚህ የሚጠቋቁምብህም የለም። የመዳኒት ቤቱ ሰራተኛም ቢሆን እኮ ሸጠልህ እንጂ የምርመራውን ውጤት አያቀም። የኔ የግሌ የልቤ ምስጢር እንደሆነ ነው የሚቀረው።
የግል መመርመሪያው ሁለት አይነቶች አሉት። አንደኛው የምራቅ ወይም ያፍ ውስጥ ፈሳሾች ናሙና ሲሆን ሁለተኛው ደግሞ የደም ናሙና ምርመራ ነው። የደም ናሙና መመርመሪያው ኪት ደም ፈጥኖ እንዲሰባበር ለማድረግ የሚረዱ 3 ብልቃጦች፣ የመመርመሪያው መሳሪያና ጣትን ለመብጣትና ደም ለማውጣት የሚያስችል አነስተኛ ስለት ወይም መርፌ ያካተተ ነው። የደም ናሙና መመርመሪያው የሚሸጠው ወደ 190 የኢትዮጵያ ብር ነው፣ 850 የኬንያ ሺሊንግ። የአፍር ጥበት ናሙና ምርመራ ኪቱ ደግሞ 950 ሽልንግ ነው፣ ወደ 210 ብር አካባቢ መሆኑ ነው። መንግስቱ የመድኃኒት ቤቶች ባለሙያዎችን ለዚህ አገልግሎት በቅርብ እንዲገኙ በቂና የወቅቱ ዕውቀትም እንዲኖራቸው ስልጠና ይሰጣል። ዶክተር ሚሪያም ሙጉሬ አንዷ ናቸው።
It's a very good initiative. We thank the government for such a thing.
በጣም ጥሩ ጅምር ነው። እንዲህ አይነቱን ተግባር በማካሄዱ መንግስቱን እናመሰግናለን። ዋጋው ግን ውድ ነው። ዋጋው ከቀነሰ ሁሉም ሰው የሚጠቀምበት ይመስለኛል።
እነዚህን የምርመራ ኪቶች ኬንያ ውስጥ ሰው እንዲያገኛቸው በየመድኃኒት ቤቱ እንዲቀርቡ ለማድረግ ከኬንያ መንግስት ጋር ተጋግዞ እየሰራ ያለው የኬንያ መድኃኒት ምርትና አቅርቦት ህብረት ኃላፊ ኤስተር ቹዴ ስለ ፈተናዎቹ ይናገራሉ።
Our challenges have been twofold. One is pricing. It being in the early stages, we do not have the volumes.
ፈተናዎቻችን ሁለት አይነት ናቸው። አንዱ የዋጋው ጉዳይ ነው። አሁን የምንገኘው በመጀመሪያ ደረጃ ላይ በመሆኑ በቂ አቅርቦት የለንም። ስለዚህ ዋጋው ለብዙዎች የሚቀመስ አልሆነም። ሁለተኛው መልእክቱን መረጃውን ለሰው ማድረስ ነው። ስለዚህም ሰው አገልግሎቱን እንዲያውቅ ስለ ኪቶቹ እንዲያውቅ ለማድረግ ከአጋሮቻችን ጋር እየሰራን ነው።
ኬንያ ውስጥ ለኤችአይቪ ከተጋለጡ ዜጎች ሩብ የሚሆኑት ኤችአይቪ በደማቸው ውስጥ እንዳለ እንደማያውቁ የሀገሪቱ የጤና ጥበቃ ሚኒስቴር ይናገራል። የኬንያ ብሔራዊ የኤድስና ባለዘር በሽታዎች መቆጣጠሪያ መርሃ ግብር ኃላፊ ዶክተር ሳራ ማስዩኮ
The main reason for introducing HIV self-testing is to reach this unreached population, mainly men.
የኤችአይቪን የራስ መመርመሪያ ዘዴ ስራ ላይ ማዋል ያስፈልገው ሊደረስባቸው ያልተቻለን ሰዎች በተለይ ወንዶችና ወጣቶች ጋር መድረስ እንዲቻል ነው።
በያዝነው የአውሮፓ ዓመት መጨረሻ ላይ የኤችአይቪ የራስ መመርመሪያ ኪቶች ለህዝብ ሆስፒታሎች እንዲዳረሱ ለማድረግ መንግስቱ እየሰራ መሆኑን አሳውቋል።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንዶች ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ፕሮግራም አድማጮች እዚህ ላይ አበቃ። ያስተናግድናችሁ አሉላ ከበደና
አራኒት ፍሳሐየንን ከአቀናባሪያችን ብርሃን ኃይሉ ከተተኪው ስርጭት መሐንዲስ እንዲሁም ከተረኛው ዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ማክሰኞ ከምሽቱ ሰዓት ላይ እንመለሳለን። ታዲያ ጥቂት ደቂቃዎች ቀርተውናል። የሙዚቃም ሰዓት አልነበረን ቀደም ሲል አዳነች በመጀመሪያው አጋማሽ። እዚህ ግድም ብርሃን የመረጠችልን አንድ ስልት እንጋብዝ።
መልካም እንጋብዝ። እንግዲህ ከዛ በኋላ ትግርኛ ይቀጥላል
ይቀጥላል። እስከዚያው ታዲያ ለስርጭቱ ማብቂያ የሚያዳርሳችሁ የኤፍሬም ታምሩ ጎዳናው የተሰኘው ዜማ ይሆናል። መልካም ምሽት በእኛ በኩል ደህና ደሩ።
Go down out to the town.
Gura mai lene un afkot ya me